ይህ ስራይ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በጌታ የተወደዳችሁ አድማጮቻችን እንደምን አመሻችሁ። እግዚአብሔር አምላካችን የተመሰገነ ይሁን። ለዛሬ ያለን ትምህርት ይዘንላችሁ ይኸው በሰዓቱ ቀርበናል። ዛሬ እንደተለመደው ከሁለተኛ ዜና መጽሐፍ የምዕራፍ 9ን ትምህርት አብረን እንመለከታለን። እግዚአብሔር በባለጠግነቱ ብዙ ስለሆነ ብዙ የሚናገረንም ነገር አለ። ሁላችሁም በዚህ ሳብ ራዲዮናችሁ ዙሪያ ተሰብስባችሁ ከእግዚአብሔር ማድ እንደምትጠባበቁ እምነታችን። እስቲ አስቀድመን ግን በዚህ ዝማሬ እንጀምር። እግዚአብሔር በእውነት በጠላታችን ላይ እንድንጫማ ድልን ይሰጠናል። እግዚአብሔር ይክበር ይመስገን። ያን ጊዜኛ ደግሞ በፊቱ ወድቀን እግዚአብሔርን እጅግና መሰግነዋለን፣ እልል እንላለን። እግዚአብሔር ልጆቹን በከፍታ ላይ ወገኖቼ ማራመድን ያውቅበታል። ምሕረት ይጣፋ በዚህ ዝማሬ ስላገለገለችን እግዚአብሔር ይባርካት እያልን ወደ ጸሎት እናልፋለን። ጌታ ሆይ እጅግ አድርገንና መሰግነሃለን። አንተ ቀስቱን ከገተረብን ጣቱንም ቡጥዩንም ደግሞ ከሚያወዛውዝብን ዋትኩ አጠፋው ከሚለን ጠላት ታድገ በልጅ በጌታ በኢየሱስ ክርስቶስ ስም ደግሞ አንተ እስከዚህች ሰዓት ድረስ ስለጠበከን ክብር ተመስገን። አቤቱ ጌታችን ሆይ በዚህ ሰዓት ጠላት ተስፋ ሊያስቆርጠን ይቋምጣል። እግዚአብሔር አባታችን ሆይ ካንተ ማድ ደግሞ መልካሙን ምግብ መንፈሳዊ ምግብም እንዳንመገብ እነሆ ሐሳባችን ሊበታትን ይፈልጋልና አንተ እንድትዋጋልን አንተ ደግሞ እግዚአብሔር አባታችንና አምላካችን ሆይ ጸጋን እንድታበዛልን እስከመጨረሻውም ደግሞ በበረከት ውስጥ እንድትጠብቀን እንለምናለን። ቃልህንም ባርክልን እግዚአብሔር አባታችን ሆይ የሚኖረንንም ጊዜ ሁሉ ባርክልን ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ለሰለሞን ነገር ሁሉ ስለመከናወኑ መጠቃቀሳችን ይታወሳል። ዛሬም ደግሞ የዚያኑ ቀጣይ ክፍል ዝናው እንደገነነ የሚያወሳውን አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችሁ ንገለጥ ገለጥ አድርጋችሁ ሁለተኛ ዜና ምዕራፍ 9 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። ሁለተኛ ዜና ምዕራፍ 9 ከቁጥር 1 እስከ 2 ያለውን አውጡ። ወዳጆች ትላንትና ምሽት ለጊዜ ጥናታችን በአዲስ ኪዳን ውስጥ የምንመለከተው ኢትዮጵያዊው ጃንደረባ የካምዘሮችን ይወክላል ማለታችን ይታወሳል። አስተዋላችሁ አይደል? በአዲስ ኪዳን መጽሐፋችን ውስጥ የምንመለከተው ኢትዮጵያዊው ጃንደረባ የካምዘሮችን ይወክላል። ቆርኔሊዮስ ደግሞ የያፌት ዘሮችን ይወክላል። የጤርሴሱ ሳውል ደግሞ የሴም ዘሮችን ይወክላል ብለን ትምህርታችንን በትላንትናው ምሽት ክፍለ ጊዜ ማገባደዳችን ይታወሳል። እስቲ አሁን ደግሞ አለፍ ብለን ከሁለተኛ ዜና ምዕራፍ 9 ከቁጥር 1 እስከ 2 ያለውን በማንበብ የዛሬውን ትምህርታችንን እንጀምራለን። የሳባም ንግሥት የሰለሞንን ዝና በሰማች ጊዜ በግመሎች ላይ ሽቱና ብዙ ወርቅ የከበረ ምንቁ አስጭና ከታላቅ ጓዝ ጋር ሰለሞንን በኢየሩሳሌም በእንቆቅልሽ ትፈትነው ዘንድ መጣች። ወደ ሰለሞንም በገባች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሰለሞንም ያልፈታው ስውር ነገር አልነበረም ይላል። ይገርማል። በሌላ አነጋገር ሰለሞን የመንግስቱን ሁሉ ምስጢር ገለጸላት ማለት ነው። ጥበብን የሰጠው እግዚአብሔር እንደሆነ ነገራት። እስቲ ቁጥር 3ንና 4ን ደግሞ አለፍ ብለን እንመልከት። የሳባም ንግሥት የሰለሞንን ጥበብ ሰርቶትም የነበረውን ቤት የማዱንም መብል የብላቴኖቹንም አቀማመጥ የሎሌዎቹንም አሰራር አለባበሳቸውንም ጠጃሳላፊዎቹንም አለባበሳቸውንም በእግዚአብሔርም ቤት የሚያሳርገውን መስዋዕት ባየች ጊዜ መንፈስ አልቀረላትም ይላል። ካንደኛ ነገሥት ምዕራፍ 10 ቁጥር 24 ካንደኛ ነገሥት ምዕራፍ 10 ቁጥር 24 ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞንን ፊት ይመኝ ነበር የሚል ከዚህ ቀደም አንብበናል ወይም ደግሞ ተምረናል። የሰለሞንን ጥበብ ለመስማት ለመጡት ሰዎች ንግሥተ ሳባ አይነተኛ ምክንያት ልትሆነን እንደምትችል እናስባለን። ለዓለም በመመስከሩ ረገድ እስራኤላውያን በጣም ተሳክቶላቸው እንደነበር መመልከት ይቻላል። በእግዚአብሔርም ቤት የሚያሳርገውን የሚለው ቃል ሰለሞን ስላቀረበው የሚቃጠል መስዋዕት ነው የሚያመለክተው። የሚቃጠል መስዋዕት ደግሞ የክርስቶስ ምሳሌ ነው። አስተዋላችሁ? የሚቃጠል መስዋዕት ደግሞ የክርስቶስ ምሳሌ ነው። ስለ ኃጢአት ስርየት የሚቀርበው የሚቃጠል መስዋዕት ንግሥተ ሳባን በጣም አስገርሟታል። የሚቃጠል መስዋዕት የሚያመለክተው ክርስቶስን ነው። ዳዊት ስለ ክርስቶስ ብዙ የጻፈው ነገር ነበር። ሰለሞንም ኃጢአትን ለማስወገድ ወደፊት ስለሚመጣው ክርስቶስ ለንግሥተ ሳባ በሚገባ ሳይገልጽላት እንዳልቀረ አስባለሁ። እስቲ ቁጥር 5ና 6ን እንይ። ንጉሡንም አለችው፣ ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔ ግን መጥቼ በዓይኔ እስካየው ድረስ የነገሩኝን አላመንኩም። እነሆ የጥበብህን ታላቅነት እኩሌታ አልነገሩኝም፣ ከሰማሁት ዝና ትበልጣለህ ብላ የምትናገረውን ከዚህ ክፍል መመልከት ይቻላል። ይህቺ ሴት ማለትም ንግሥተ ሳባ እግዚአብሔር ያደረገውን በነገሩኝ ጊዜ ማመን አቅቶኝ ነበር አለች። ይሁን እንጂ ወዳጆቼ ስለ ሰለሞን ታላቅነት በሰማች ጊዜ ራሷ መታ ለማየት ረጅምና አድካሚ ጉዞ አድርጋለች። በዚያ ዘመን አይሮፕላንና ዛሬ በዘመናችን ያሉ የመገናኛ መስመሮች አልነበሩም። ስለዚህም ጉዞው ምን ያህል አታካችና አድካሚ ሊሆን እንደሚችል መገመት ይቻላል። ምናልባትም በዚያ ቃጠሎ በረሃ ውስጥ ለብዙ ወሮች መጓዝ ሊኖርባት ይችላል። ስለ ሰለሞን ጥበብና ወደ እግዚአብሔር ስለሚቀርብበት መንገድ ለማወቅ ነበር ያንንም ረጅም መንገድ የተጓዘችው። በጣም ያስደነቃትም ይሆን ነበር። እስክታይ ድረስ ማመናቅቷት ነበር። እስቲ ቀጥሎ የምትለውን ደግሞ እንመልከት። ቁጥር 7 እና 8ን ተመልከቱ። በፊትህ ሁሉ ጊዜ የሚቆሙ ጥበብህንም የሚሰሙ ሰዎችህና እነዚህ ባሪያዎች ምስጉኖች ናቸው። በአምላክህ በእግዚአብሔር ፊት ንጉሥ እንድትሆን በዙፋኑ ላይ ያስቀምጥህ ዘንድ የወደደ አምላክህ እግዚአብሔር ብሩክ ይሁን። አምላክህ እስራኤልን ለዘላለም ያጸናቸው ዘንድ ወዷቸዋልና ስለዚህ ፍርድና ጽድቅ ታደርግ ዘንድ በላያቸው አነገሰ ትለዋለች። አሁን ደግሞ እግዚአብሔርን ስታመሰግን ንግሥተ ሳባን እንመለከታታለን። ጌታ ኢየሱስ በአንድ ወቅት ስለዚህች ሴት ሲናገር ንግሥተ አዜብ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች፣ የሰለሞንን ጥበብ ለመስማት ከምድር ዳር መጥታለችና ብሎ ነበር። ማቴዎስ ምዕራፍ 12 ቁጥር 42ን ተመልከቱ። ማቴዎስ ምዕራፍ 12 ቁጥር 12ን ይመለከቷል። በደቡባዊ ምዕራብ አረቢያና በአፍሪካ ውስጥ ሳባ የሚባል ቦታ አለ። ከምድር ዳርቻ መምጣቷን ነበር ጌታ የተናገረው። ይህንንም መሰረት በማድረግ ይቺ ሴት የመጣችው ከአፍሪካ ሳይሆን እንደማይቀር ማሰብ ይቻላል። ቀደም ብለን እንደተናገርነው እስራኤል ለአሕዛብ ምስክር ሆናለች። ያ ባይሆን ኖሮማ ይቺ ሴት እንዴት ያን ሁሉ በረሃ አቋርጣ ትመጣ ነበር? እንዴትስ ያውና እውነተኛውን አምላክ ታውቅ ነበር? አንድ ጊዜ በውሃው ጉድጓድ አጠገብ አግኝቷት ለነበረች ሴት ጌታ ሲናገር፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማሰግዱበት ጊዜ ይመጣል ብሏት እንደ ነበር ታስታውሳላችሁ። ዮሐንስ ምዕራፍ 4 ቁጥር 21ን ተመልከቱ። ዮሐንስ ወንጌል ምዕራፍ 4 ቁጥር 21 ኢየሱስ ክርስቶስ ወገኖቼ በዚህ ምድር በነበረበት ጊዜ ያ ሰዓት ወይም ደግሞ ያ ጊዜ እየደረሰ ነበር። አሁን ግን ያ ጊዜ መጥቷል። ስለዚህም የምሥራቹን ቃል ለምድር ዳርቻ ሁሉ ማዳረስ አለብን። ንጉሡም ሰለሞን ከምድር ነገሥታት ሁሉ በባለጠግነትና በጥበብ በለጠ። የምድርም ነገሥታት ሁሉ እግዚአብሔር በልቡ ያኖረውን ጥበቡን ይሰሙ ዘንድ የሰለሞንን ፊት ሊያዩ ይመኙ ነበር የሚለውን ቃሉን ደግሞ ከቁጥር 22ና 23 እንመለከታለን። ሰለሞን በዘመኑ ለነበረው ዓለም ስለ እግዚአብሔር መስክሯል። ሰለሞንም በፈረሶችና ለሰረገሎች 4000 ጋጥ 12000 ፈረሰኞች ነበሩት። በሰረገሎችም ከተሞች ከንጉሡ ጋር በኢየሩሳሌም አኖራቸው የሚል ቃል ደግሞ ቁጥር 25 ላይ ይገኛል። ከላይ ያነበብነው ቃል የሚያመለክተው የሰለሞንን ደካማ ጎን ነው። ንጉሡ ፈረሶችንና ሚስቶችን እንዳያበዛ በሙሴ ሕግ ተከልክሎ እንደነበር እናስታውሳለን። ሰለሞን ግን ሁለቱንም ከመጠን በላይ አብዝቷል። መጊዶ በሚባል ስፍራ የሰለሞን ፈረሶችን ጋጥ ፍርስራሽን መመልከት ዛሬም ቢሆን ይቻላል ወገኖቼ። ከኤፍራጥስም ወንዝ ጀምሮ እስከ ፍልስጤም ምድርና እስከ ግብጽ ዳርቻ ድረስ ባሉ ነገሥታት ሁሉ ላይ ነገሰ። ንጉሡም ብሩን በኢየሩሳሌም እንደ ድንጋይ እንዲበዛ አደረገው። የዝግባውንም እንጨት ብዛት በቈላ እንደሚበቅል ሾላ አደረገው። ለሰለሞንም ፈረሶች ከግብጽና ከአገሩ ሁሉ ያመጡለት ነበር የሚልን ቃል ከቁጥር 26 እስከ 28 ባለው ስፍራ ላይ እናገኛለን። ወዳጆቼ ሰለሞን ከዚህ ዓለም ታላላቅ መሪዎች አንዱ ነበር። ስለ ሰለሞን ሞት የሚያወሳው ክፍል ደግሞ ከቁጥር 29 እስከ 31 ያለው ነውና እስቲ አብረን እናንብበው። የቀረውን ፊተኛውና ኋለኛው የሰለሞን ነገር በነቢዩ በናታን ታሪክ በሰሎናዊውም በአህያ ትንቢት ስለ ናባጥም ልጅ ስለ ኢዮርብዓም ባየው በባለ ራእዩ በአዶ ራእይ እየተጻፈ አይደለምን? ሰለሞን በኢየሩሳሌም በእስራኤል ሁሉ ላይ 40 ዓመት ነገሰ። ሰለሞንም ከአባቶቹ ጋር አንቀላፋ፣ በአባቱም በዳዊት ከተማ ተቀበረ። ልጁም ሮብዓም በእርሱ ፋንታ ነገሰ ይላል። እግዚአብሔር ወዳጆቼ ለሰለሞን የሰጠውን ተስፋ ፈጽሟል። የጠየቀውን ጥበብ አብዝቶ ሰጥቶታል። ከዚሁ ጋር ጨምሮም ደግሞ ሀብትንና ክብርንም ሰጥቶታል። ለእኔና ለእናንተም እግዚአብሔር ትሑት ሆነን በፊቱ በቀረብንና በጠየቅን ጊዜ እግዚአብሔር አንድ በጠየቅነው ጊዜ ሁለትን ይሰጠናል። ሁለትን በጠየቅነው ጊዜ እጥፍ አድርጎ አራት አድርጎ ይሰጠናል። እግዚአብሔር ለመስጠት የማይሳሳ አምላክ ነው። ብቻኛ ታማኞች ሆነን እንገኝ። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የሁለተኛ ዜና ምዕራፍ 9 ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ የምዕራፍ 10ን ትምህርት አብረን እንመለከታለን። ወዳጆች ከዚህ ቀጥለን ከምዕራፍ 10 እስከ ምዕራፍ 12 ያለውን አንድ ላይ አካተን እንመለከታለን። ከምዕራፍ 10 እስከ ምዕራፍ 12 ያለው የሚያወሳው በሮብዓም ዘመን መንግስቱ ስለመከፈሉ ይሆናል። ከምዕራፍ 10 እስከ ምዕራፍ 12 የሚያወሳው ወይም ደግሞ የሚናገረው በሮብዓም ዘመን መንግስቱ ስለመከፈሉ ይሆናል። አሁን የምንመለከተው የመጽሐፈ ዜና መዋዕል ካልዕ ሁለተኛና የመጨረሻ ምድብ ይሆናል። የመጀመሪያዎቹ 9 ምዕራፎች ከዚህ ቀደም ብለን የተመለከትነው ማለቴ ነው ስለ ሰለሞን የንግስና ዘመን ይናገራሉ። ልብ በሉ፣ የመጀመሪያዎቹ 9 ምዕራፎች ከምዕራፍ 1 እስከ ምዕራፍ 9 ማለቴ ነው ስለ ሰለሞን የንግስና ዘመን ይናገራሉ። በአሁኑ ጊዜ ግን ሰለሞን ሞቷል። በስፍራውም ልጁ ሮብዓም ተተክቷል። በሮብዓም አላዋቂነትና አለማስተዋል ምክንያት መንግስቱ ተከፍሏል። 10 ነገዶችን ያዘው ሰሜናዊው መንግስት እስራኤል ይባላል። ይህንንም ልብ በሉ፣ 10 ነገዶችን ያዘው ሰሜናዊው መንግስት እስራኤል ይባላል። ደቡባዊ መንግስት ደግሞ የይሁዳ መንግስት ይባላል። እግዚአብሔር ወገኖቼ ለይሁዳ መንግስት ልዩ ትኩረት የሰጠበት ምክንያት ይህ መንግስት ወደ ክርስቶስ የሚያደርስ የዳዊት ዘር ሐረግ ስለሆነ ነው። አስተውሉ፣ እግዚአብሔር ለይሁዳ መንግስት ልዩ ትኩረት የሰጠበት ዋናው ምክንያት ይህ መንግስት ወደ ክርስቶስ የሚያደርስ የዳዊት ዘር ሐረግ ስለሆነ ነው። በዚህ ያገሪቱ ታሪክ ዘመን 5 ታላላቅ መንፈሳዊ መነቃቃቶች ተደርገዋል። እነዚህ መንፈሳዊ መነቃቃቶች በዚህ በመጽሐፈ ዜና መዋዕል ውስጥ ጎላ ባለ መልካቸው ተገልጸዋል። እስቲ ከዚህ ቀጥለን የሮብዓም ወደ ዙፋን መውጣትን የሚያወሳውን ክፍል ከሁለተኛ ዜና ምዕራፍ 10 ከቁጥር 1 እስከ 2 ባለው ስፍራ አብረን እንመለከታለን። ሁለተኛ ዜና ምዕራፍ 10 ከቁጥር 1 እስከ 2 ያለውን ስፍራ ተመልከቱ። እስራኤልም ሁሉ ያነክሱት ዘንድ ወደ ሴኬም መጥተው ነበርና ሮብዓም ወደ ሴኬም ሄደ። የናባጥ ልጅ ኢዮሮብዓም ከንጉሡ ከሰለሞን ፊት ሸሽቶ በግብጽ ይኖር ነበርና ይህን በሰማ ጊዜ ኢዮሮብዓም ከግብጽ ተመለሰ ይላል። ከመጽሐፈ ነገሥት እንደምንረዳው ይህ ኢዮሮብዓም የተባለው ሰው ገና ሰለሞን ከመሞቱ በፊት አመጽ ለማስነሳት ሙከራ አድርጎ ነበር። ይህንን ግን መጽሐፈ ዜና መዋዕል አይገልጽም። ሕይወቱን ለማዳን ወደ ግብጽ ሸሽቶ እዚያ ይኖር ነበር። ሰለሞን እስኪሞት ድረስ እዚያ ኖረ። አሁን ደግሞ ሌላ አመጽ ለማስነሳት ከሸሸበት አገር እንደገና ተመልሷል። ሮብዓም አስተዋይ ቢሆን ኖሮ፣ በሚወስደው እርምጃ ሁሉ ረጋ ያለ ሰው ቢሆን ኖሮ ምናልባት መንግስቱ አይከፋፈልም ነበር። አሁን ግን ኢዮሮብዓም ወደ አገሩ ተመልሷል። ቀጥሎ ያለው እንዲህ ይነበባል። ልከውም ጠሩት። ኢዮሮብዓምና እስራኤልም ሁሉ መጥተው ሮብዓምን አባትህ ቀንበር አክብዶብን ነበር፣ አሁንም አንተ ጽኑን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቅልልልን እኛም እንገዛልሃለን ብሎ ተናገሩት ይላል። ቁጥር 3ና 4ን ይመለከቷል። ያመጹ ምክንያት የሆነው ግብር ነበር። አስተዋላችሁ? የዚህ ያመጽ ምክንያት የሆነው ወይም መንስኤው ግብር ነበር። ግብር ለብዙ መንግስታት ውድቀት ምክንያት ሆኗል ወዳጆቼ። የሮምን መንግስት በጉልበቱ ያንበረከከው ግብር ነበር። ንጉሳዊ ቤተሰብ ተንደላቆ እንዲኖር በተራው ህብረተሰብ ላይ የተጨመረው ግብር ለፈረንሳይ አብዮት መነሳት ምክንያት ሆኗል። ለአሜሪካን አብዮት መነሳት ምክንያትም ሆኗል። በሮብዓም ዘመንም ለአመጽ ምክንያት የሆነው አለቅጥ ያደገው ይኸው የግብር ክፍያ ነበር። ሰለሞን ታላቁን ቤተ መቅደስ ሰርቷል። ቤተ መቅደሱን ብቻ ሳይሆን የተለያዩ መንግስታትንና ግንባታዎችን ሰርቷል። ለዚህ ሁሉ ግንባታ የሚሆን ገንዘብ ደግሞ ከህዝቡ ከሚሰበሰብ ግብር መገኘት ነበረበት። ይህም ግብጽን እንዲያስነሳ ለኢዮርብዓም መግቢያ ቀዳዳ ከፈተለት። እስራኤልን ሁሉ አሰባሰበና አባትህ ቀንበር አክብዶብን ነበር በማለት አቤቱታ እንዲያሰሙ አደረገ። ኢዮርብዓምም በጣም በተለሳለሰ ሁኔታ ነበር የቀረበው። ንጉሡ የግብሩን መጠን ካላሻሻለ ግን አመጽ ሊቀሰቀስ ነው። እርሱም ይላል ቁጥር 5 እርሱም ከሶስት ቀን በኋላ ወደኔ ተመለሱ አላቸው። ህዝቡም ሄዱ ይላል። ህዝቡ ያቀረቡት ጥያቄ ተገቢም ትክክልም ነበር። ሮባም የህዝቡን ችግር ለመረዳት ጥሩ አጋጣሚ ቀርቦለት ነበር። ግብር ቀንሶላቸው ቢሆን ኖሮ ምናልባት ከብዙ ጥፋት ይድን ነበር። ከቁጥር 6 እስከ 8 ያለውን ስፍራ ተመልከቱ። ንጉሡ ሮባም ለዚህ ህዝብ መልስለት ዘንድ የምትመክሩኝ ምንድነው ብሎ አባቱ ሰለሞን በሕይወት ሳለ በፊቱ ይቆሙ ከነበሩ ሽማግሌዎች ጋር ተማከረ። እነርሱም ለዚህ ህዝብ ቸርነት ብታደርግላቸው፣ ደስም ብታሰኛቸው፣ በገርነትም ብትናገራቸው ለዘላለም ባሪያዎች ይሆኑልሃል ብሎ ተናገሩት። እርሱ ግን ሽማግሌዎች የመከሩትን ነገር ትቶ ከእርሱ ጋር ካደጉትና በፊቱ ይቆሙ ከነበሩት ብላቴናዎች ጋር ተማከረ ይላል። ሁለተኛ ዜና ምዕራፍ 10 ከቁጥር 6 እስከ 8 ያለውን ስፍራ መመልከት ይቻላል። ሮብዓም ትክክለኛ ውሳኔ አላደረገም። በአባቱ በሰለሞን ዘመን በአማካሪነት ይሰሩ የነበሩ ሽማግሌዎች የነገሩትን ቢቀበል ይሻለው ነበር። እነርሱ ሁኔታውን በሚገባ ያውቃሉ። እርሱ ግን የጎረምሶቹን ምክር ነበር የተቀበለው። ከእርሱም ጋር ያደጉት ብላቴኖች አባትህ ቀንበር አክብዶብን ነበር፣ አንተ ግን አቅልልልን ለሚሉ ሕዝብ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች፣ አሁንም አባቴ ከባድ ቀንበር ጭኖባችሁ ነበር፣ እኔ ግን በቀንበራችሁ ላይ ጨምራለሁ፣ አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ በላቸው ብለው ተናገሩት የሚለውን ቃል ከቁጥር 10 እና 11 እንመለከታለን። ሰለሞን በሕዝቡ ላይ ግብር አብዝቶባቸው እንደ ነበር ሽማግሌዎቹ ነግረውታል። የሕዝቡን ሸክም እንዲያቀልላቸውና አንዳንድ አላስፈላጊ ወጪዎችን እንዲቀንስም ነግረውታል። ሮብዓም ግን ምክር አልሰማም። ቁጥር 12 እና ቁጥር 13 እንዲሁም አለፍ ብላችሁ ቁጥር 14ን ተመልከቱ። ንጉሡም በሦስተኛው ቀን ወደ እኔ ተመለሱ ብሎ እንደ ተናገረ ኢዮርብዓምና ሕዝቡ ሁሉ በሦስተኛው ቀን ወደ ሮብዓም መጡ። ንጉሡም ጽኑ ምላሽ መለሰላቸው። ንጉሡም ሮብዓም የሽማግሌዎቹን ምክር ትቶ አባቴ ቀንበር አክብዶባችሁ ነበር፣ እኔ ግን እጨምርበታለሁ፣ አባቴ ባለንጋ ገርፏችሁ ነበር፣ እኔ ግን በጊንጥ ገርፋችኋለሁ ብሎ እንደ ብላቴኖቹ ምክር ተናገራቸው ወይም ደግሞ መለሰላቸው የሚልን ቃል ከዚሁ እናገኛለን። ጎረምሶቹ ጓደኞቹ የነገሩትን ማስተዋል የሌለውን ምክር ሮብዓም ለሕዝቡ ተናገረ። እግዚአብሔርም በሴሎናዊው በአሕያ አድርጎ ለናባጥ ልጅ ለኢዮርብዓም የተናገረውን ቃል እንዲያጸና ከእግዚአብሔር ዘንድ ተወስኖ ነበርና ንጉሡ ሕዝቡን አልሰማም የሚልን ቃል ከቁጥር 15 እናነባለን። ከአንደኛ ነገሥት ምዕራፍ 11 ከቁጥር 9 እስከ 39 እንደምንመለከተው እግዚአብሔር ለኢዮርብዓም መንግሥትን እንደሚሰጠው ትንቢት ተነግሮ ነበር። እስራኤልም ሁሉ ንጉሥ እንዳልሰማቸው ባዩ ጊዜ ሕዝቡ በዳዊት ዘንድ ምን ክፍል አለን? በሴም ልጅ ዘንድ ርስት የለንም። እስራኤል ሆይ ወደ የድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው ለንጉሡ መለሱለት። እስራኤልም ሁሉ ወደ የድንኳኖቻቸው ተመለሱ ይላል። ቁጥር 16 ልብ ይሏል። እዚህ ላይ እስራኤል የሚለው አስሩን ነገዶች ነው። አስተውሉ፣ እስራኤል የሚለው ቃል የሚያመለክተው አስሩን ነገዶች ነው። ይሁዳ የሚለው ቃል ደግሞ የሚያመለክተው የቢንያምንና የይሁዳ ነገዶችን ነው። ይሁዳ የሚለው ደግሞ የቢንያምንና የይሁዳ ነገዶችን ያመለክታል። ይሁን እንጂ አንዳንድ ጊዜ ደቡባዊው መንግሥት እስራኤል ተብሎ ይጠራል። ምክንያቱም አሁንም ቢሆን እግዚአብሔር የሚያውቃቸው እንደ አንድ ሕዝብ ስለሆኑ ነው። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሡም ሮብዓም አስገባሪውን አዶራምን ሰደደ። የእስራኤልም ልጆች በድንጋይ ወገሩት፣ ሞተም። ንጉሡም ሮብዓም ፈጥኖ ወደ ሰረገላ ወጣ፣ ወደ ሮብዓምም ሸሸ። እስራኤልም እስከ ዛሬ ድረስ ከዳዊት ቤት ሸፈተ የሚልን ቃል ከቁጥር 17 እስከ 19 ባለው ስፍራ ላይ እንመለከታለን። ግብር እንዲሰበሰብ ሮብዓም የላከውን ሰው ሕዝቡ ደብድቦ ገደሉት። የሕዝቡ ቁጣ የመጨረሻው ደረጃ ላይ መድረሱን ሮብዓም ገና አላስተዋለም። ከጭቆና የተነሳ እስራኤል በዳዊት ቤት ላይ አመፀ። እስከ ዛሬ የሚለው ቃል የሚያመለክተው ይህ ታሪክ እስከ ተጻፈበት ጊዜ ድረስ ያለውን ነው። አስተዋላችሁ? እስከ ዛሬ የሚለው ቃል የሚያመለክተው ይህ ታሪክ እስከ ተጻፈበት ጊዜ ድረስ ያለውን መሆኑን ነው። እንግዲህ በጌታ የተወደዳችሁ አድማጮቻችን የዛሬው ምሽት ጥናታችንን እዚህ ላይ እናበቃለን። የዚህን ተከታይ ክፍል ደግሞ እግዚአብሔር ወዶና ፈቅዶ ቢያኖረን በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። በመቀጠል ደግሞ ከእናንተ አስተያየት አንዱን አብረን እንመለከታለን። በጌታ ወንድማችን ምክትል የአስር አለቃ ንጋቱ ተስፋዬ ከሰሜን እዝ 29ኛ ክፍለ ጦር 29ኛ መድፈኛ ሬጅመንት ከአቢያዲ የጻፍ ክልን ደብዳቤ ደርሶናል። በጌታ የተወደድኩ ወንድማችን ምክትል የአስር አለቃ ንጋቱ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ አብዝቶ ይጨመርልህ እያልን እኛም ሰላምታችንን በዚህ ባየር ሞገድ አማካኝነት እናቀርብልሃለን። አዎ ፕሮግራማችን የቱን ያክል ነፍሳችሁን ተሸክሞ እንዳቆየ ይህ ፕሮግራም ደግሞ ባይኖር ኖሮ ከጓደኞች ጋራ ሕይወታችሁ በማይረባ ነገር ትጠፋ እንደነበረ፣ ነገር ግን እግዚአብሔር ይህንን የመጽሐፍ ቅዱስ ትምህርት በራዲዮ አዘጋይቶ ነፍሳችን በምድረ በዳ እንዳትወርቅና እንዳትቀር ዝላም ደግሞ ከጌታ እንዳትገነጠል ምርኩዝ አድርጎ አዘጋይቶልናል። እኛም በዚህ ያለን ወገኖች አንድ ላይ በመደራጀት ጌታን ለማምለክና ቃሉንም እየተካፈልን ለመኖር ለማይመቸን ሰዎች እግዚአብሔር ያመቻቸልን ብቸኛው መንገድ ነው። ይህ የመጽሐፍ ቅዱስ ትምህርት በራዲዮ ያልከውን ስንመለከት በእውነት ልባችን በእግዚአብሔር ላይ የቱን እንደ ተጽናና የቱንም ያክል ደግሞ ተስፋ እንዳደረግን ስነግር እጅግ ደስ እያለኝ ነው። እግዚአብሔር እናንተንም ደግሞ በያላችሁበት ስፍራ በዚያ በምድረ በዳ እያገለገላችሁ እንዳለ ለእምነታችሁ ጽናት እንዲሁም ደግሞ የእምነታችሁንም ቁርጭምጭሚት በማጽናት በማበርታትና በማጠንከር ላይ መሆኑን ተመልክተን እግዚአብሔር አምላካችንን ስለ እናንተ እጅግ አድርገን አመሰገንን። ከዚህ የበለጠ ምንም ሌላ ዓላማ የለውም ወገኖችን ማጽናናት። በጨለማ ዓለም በሰይጣን ቀንበር ስር ለሚኖሩት እግዚአብሔር ነጻነትን ይሰጥ ዘንድ ቃሉን ደግሞ በዚህ መንገድ አመቻችቶና አዘጋጅቶ ወደ እያንዳንዱ ይልካል። የሥራው ባለቤት እግዚአብሔር ነው፣ እኛ ግን ምክንያት ሆነናል። ውድ ወንድማችን ምክትል አስር አለቃ ንጋቱ አሁንም በያላችሁበት ስፍራ እግዚአብሔር ያጸናችሁና ያበረታችሁ ዘንድ ጸሎታችን መሆኑን ስንነግር የነገውን ደብዳቤዎቻችሁን ደግሞ በመጠባበቅ ነው። ስለ ጻፍክልን አስተያየት እጅግ አድርገን እናመሰግንሃለን። እንግዲህ እግዚአብሔር በመውጣታችሁና በመግባታችሁ ሰላሙን እንዲያበዛላችሁ እንጸልያለን። ሰላም
ትምጣሽንና መንገዴ ነው በጀት እንደ አይንም ብሌ አርገለኝ ተጠንቅቀ ከሚጎዳኝ ነገር ዘወትር ቃርን ከንሰውረ ተመግን ከማለት ሌላ ላንት ምልክበለ ላመግን ዛሬም የነጌታ ስለማይ ነገድጦታ ስለማይ ቁጥር ውለታ በእውነት አንተ ተማኝ ዘላለም የወደት ግበርታላክትም በሐዘን ስመጣ ሲከፋኝም አንዳንግት ከብዶ ሲጫጫነኝ ሲደራረብበኝ ስቃሴ የመጽናናት ጌታ ማን እንዳንተ ደረሰልኝ የልቤን ስታቡ አይዞ ሌለኝ ያበረታኝ ላመስግን ዛሬ